ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት አደም ፕሮግራማችን በፋሲካ መለሰ የተደረሰውን ከእኒያ ልጆች ጋር መጽሐፍ ትረካ ክፍል 7 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
በምዕራብና በደቡብ ኢትዮጵያ የተከሰተው እህል ጨራሽ ተምች ሰፋፊ አካባቢዎችን በማዳረስ እየተስፋፋ መሆኑን ጉዳዩን በቅርብ የሚከታተሉ ወገኖች ገለጹ። በአሁኑ ወቅት በ31000 ሄክታር መሬት ላይ የበቀለውን እህል ተምቹ ያበላሸው መሆኑና ለመጀመሪያ ጊዜ በጅማና በአካባቢው ታይቶ የነበረው ተምች ወደ ኢሊባቦር፣ ቡኖ በደሌና ምስራቅ ወለጋ ተስፋፍቶ ወደ 9000 ሄክታር በሚጠጋ መሬት ላይ የሚገኝ በቆሎን አበላሽቷል ተብሏል። በደቡብ ኢትዮጵያ ተስፋፍቶ በርካታ አካባቢዎችን አዳርሷል። ተምቹን ለማጥፋት እስካሁን ወያኔ አገዛዝ የወሰደው እርምጃ ያልሰራ መሆኑ የተነገረ ሲሆን ተምቹ በዚህ ስፋትና ፍጥነት እየተባዛ ከሄደ ከፍተኛ የምግብ እጥረት ሊከሰት የሚችል መሆኑን በመጠቆም ብዙዎች ስጋታቸውን ይገልጻሉ። በሚቀጥሉት 2 ወራት ሳውዲ አረቢያ ህገ ወጥ ናቸው ብላ ከምታባረራቸው ኢትዮጵያውያን መካከል አብዛኞቹ ወደ ኢትዮጵያ ሲገቡ ከፍተኛ ችግር ሊፈጠር እንደሚችል አንዳንድ ወገኖች እየጠቆሙ ይገኛሉ። በአሁኑ ወቅት ለ7.7 ሚሊዮን ራብተኛ ምግብ ማቅረብ ያቃተው አገዛዝ ከሰው አገር በገፍ ተባረው የሚመጡ ኢትዮጵያውያንን ማስተናገድ የማይችል መሆኑን አጥብቀው ይገልጻሉ። በረሃብ ከሚሰቃዩት ኢትዮጵያውያን ከመርዳት ባለፈ የሱዳንና የሶማሊያን ስደተኞች ራብተኞችን የሚረዱት የእርዳታ ሰጭ ድርጅቶች ያላቸው ገንዘብ እየተሟጠጠ መሆኑን እየገለጹ ሲሆን ከሳውዲ ተባረው የሚመጡ ኢትዮጵያውያን የሚረዳቸው አጥተው ችግር ውስጥ ሊወድቁ እንደሚችሉ እየተነገረ ነው። በግብጽ በወያኔ አገዛዝና በሱዳን መካከል ቀደም ብሎ በአንዳንድ ጉዳዮች ላይ የተደረገው ስምምነት በሱዳንና በግብጽ መካከል በተፈጠረው አለመግባባት እንዲሁም በአባይ ግድብ ምክንያት በወያኔና በግብጽ መካከል በተፈጠረው ውጥረት አደጋ ላይ መሆኑን ታውቋል። የወያኔ የውጭ ጉዳይ ሚኒስትር ተብየው በግብጽ ቆይታ ካደረገ በኋላ በካይሮ ይካሄዳል ተብሎ የነበረው የሶስትዮሽ ስብሰባ አለመካሄዱ ውጥረቱ መባባሱን ያሳያል ተብሏል። የወያኔ አገዛዝ ጠቅላይ ሚኒስትር ተብየው ቀደም ብሎ ወደ ኡጋንዳ ከዚያም ወደ ሩዋንዳ ሄዶ ውይይት ያካሄደው በአባይ ጉዳይ ላይ የአባይ ተፋሳስ አገሮችን ድጋፍ ፍለጋ መሆኑን ውስጥ አዋቂዎች ይናገራሉ። ሐሙስ ግንቦት 3 ቀን 2009 ዓ.ም በሶማሊያ በወያኔ አገዛዝ በተሰማሩ ወታደሮችና በአልሸባብ ታጣቂዎች መካከል ተኩስ ተከፍቶ ጉዳት የደረሰ መሆኑን ታውቋል። ጋርሳና በተባለችው መንደር የአልሸባብ ኃይሎች ባካሄዱት የደፈጣ ውጊያ ምን ያህል ጉዳት እንደደረሰ ማወቅ ባይቻልም የተኩስ ልውውጥ ለረጅም ሰዓታት እንደቆየ የዓይን እማኞች ተናግረዋል። የታንዛኒያ ግዛት በሆነችው የዛንዚባር ደሴት በተከታታይ በጣለው ዝናብ ምክንያት በደረሰው ጎርፍ ለተማሪዎች ደህንነት ሲባል ትምህርት ቤቶች የተዘጉ መሆናቸው ተገልጿል። እስካሁን በጎርፉ በርካታ ንብረቶች የወደሙ መሆኑ ሲነገር በሰው ላይ ያደረሰው ጉዳት አልታወቀም። በጎረቤት አገርም ኬንያ ለተከታታይ ቀናት በጣለው ዝናብ በደረሰው የጎርፍ አደጋ 14 ሰዎች መሞታቸውና ብዙዎች አለመጠለያ መቅረታቸውም ተገልጿል። በግብጽ 3700 ዓመት ዕድሜ ያለውና የፈርዖን ልጅ ተቀብራበታለች ተብሎ የተገመተ መቃብር የተገኘ መሆኑን የግብጽ የቅርሳቅርስ ሚኒስቴር አስታውቋል። ከግብጽ ዋና ከተማ ከካይሮ በስተደቡብ ዳሹር ከሚባለው አካባቢ ተገኘ በሚባለው መቃብር ውስጥ የተለያዩ ስዕሎች የተቀረጸበት ትልቅ ሳጥን የተገኘ ሲሆን በሳጥኑ ውስጥ ደግሞ የፈርዖን ልጅ የውስጥ አካላት ክፍሎች የተቀመጡበት ትላልቅ ማሰሮዎች ተገኝተዋል ተብሏል። ስለ ሶማሊያ ጉዳይ በለንደን በሚካሄደው የዓለም አቀፍ ኮንፈረንስ ላይ የተገኙት የሶማሊያው ፕሬዝዳንት በአገራቸው ውስጥ ተስፋፍቶ ያለውን ሽብር፣ ሙስናና ድህነት ለማጥፋት የዓለም አቀፉ ህብረተሰብ እርዳታ እንዲያደርግላቸው ተማጥነዋል። በተመረጡበት ወቅት ሽብርን፣ ሙስናን፣ ድህነትን ለማጥፋት ቃል የገቡ መሆናቸውን አስታውሰው ቃላቸውን ተግባራዊ ለማድረግ የተቻላቸውን እንደሚያደርጉም ገልጸዋል። የተለያዩ አገሮች መሪዎችና ባለስልጣኖች ተካፋይ የሆኑበት የአንድ ቀን ስብሰባ የሶማሊያን ዕዳ ለመሰረዝ ረሃብን ለማስወገድና ጸጥታውን በማስከበር እንቅስቃሴ ላይ እርዳታና ትብብር ለማድረግ ቃል ይገባሉ ተብሎ ይጠበቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 7 መኢሶን የተበተነው በ1969 ዓ.ም ተብረት ነው። እንደዛ ከሆነ ደግሞ በ1970 በነበረው ቀይ ሽብር አልተካፈለም። የመኢሶን ሰዎች የሚሉት ያንን ነው። ያለ ስማችን ስም ተሰጠን ይላሉ። በ1969 ዓመተ ምህረት ክረምት ላይ መይሶን እንደ ድርጅት አልነበረም። አባላቱ ወይ ታስረዋል ወይ በመሰደድ ላይ ናቸው። ስለዚህ በ1970 ዓመተ ምህረት ቀይ ሽብር ላይ ድርጅቱ አልነበረም ብቻ ሳይሆን ራሱም ሰለባ ነበር። እነሱ እንደ ድርጅት የነበሩት ከ1967 ዓመተ ምህረት አጋማሽ እስከ መጋቢት 1969 ዓመተ ምህረት የመጀመሪያው አሰሳ ነበር። ሁለተኛው አሰሳ ላይ አልነበሩም። እንግዲህ እስከዚያን ጊዜ የሞተውን የታፈነውንና የተገረፈውን ሰው ብዛት አድራጊዎቹ ናቸው የሚያውቁት። በእኔ አስተያየት የደርግ ሽብር በዋነኛነት በሶስት ይከፈላል። ሙሉ 1967 ዓመተ ምህረትና 1968 ዓመተ ምህረት በባለስልጣናት፣ በዘማቾች፣ በገበሬዎች፣ በመምህራን፣ በሰራተኛውና በኢሃፓ ላይ ያነጣጠረ ግድያ ነው። ሙሉ 1969 ዓመተ ምህረት በዋነኝነት ኢሃፓን ለማጥፋት የተደረገ ዘመቻ ነው። በ1970 ዓመተ ምህረት ደግሞ ኢሃፓ ሊጠፋ ስላልቻለ ኢሃፓ የሚመስል ወጣት ላይ ያነጣጠረ የጅምላ ግድያ የተካሄደበትና የተሳካው ቀይ ሽብር ነበር። ስለዚህ የመኢሶንን ተሳትፎ እዚያ ውስጥ ፈልገው ጥያቄው ለታሪክ ከሆነ ትክክል ነው። የሌሉበትን ዘመን እንደነበሩ አድርጎ መዘገብ አግባብነት የለውም፣ ማንንም አይጠቅምም። ግን ከደርግ ጋር ሆነን ሰው አልገደልንም ከሆነ ሌላ ጥያቄ ነው። በነገራችን ላይ ይሄ እኮ ለማንም አይጠቅምም። አሁን ይሄ ወሬ ነው? ከዚህ እስከዚህ ድረስ ብቻ ነው የገደልኩት ይባላል እንዴ? ነውር ነው። ለማንኛውም መኢሶኖች ከደርግ ጋር ተጣልተው መወገዳቸው ለኢሃፓ ጥሩ ነበር ማለት ነው። የመኢሶን መጥፋት ፓርቲያችንን አላስፈነደቀውም፣ ሌሎች አራት የደርግ አጋር ድርጅቶች ስለነበሩ ማለት ነው። ሂሳቡ ከአምስት ሲቀነስ አንድ ይሆናል አራት ነው። በአምስትና በአራት መካከል ልዩነት ቢኖርም ኢሃፓን ለማጥቃት ልዩነት አልነበረውም። ያም ሆኖ ከስነ ልቦና አንጻር የመኢሶን መበታተን ለኛ ከፍተኛ ድል ነበር። ምክንያቱም ትጥቅን በመፍታት ደርግን አይዞ በርታ ማለት ፓርቲያችን ከመነሻው ስህተት ነው ይል ነበር። ስለዚህ የነሱ ውድቀት ለኢሃፓ አቋም ትክክለኛነት ማረጋገጫ ነበር። የነሱ ብቻ ሳይሆን በውስጣችን የተፈጠሩት ያንጃዎች አንዱ ጥያቄ ከደርግ ጋር አብሮ የመቆም ጉዳይ ስለነበር ስሜቱ ተመሳሳይ ነበር። ያማለያ የመኢሶን መጥፋት የኢሃፓን ቤት ከጭንቀትና ከውጥረት አላዳነውም። መኢሶኖች በአንድ ቀን የመሪዎቻቸው መታሰር ብቻ መዋቅራቸው ተሽመደመደ። ራሳቸውን ለመከላከል ቅድሚያ ዝግጅት ሳያደርጉ የቆዩት መሪዎችና ተከታዮቻቸው በሚያሳዝን ሁኔታ የደርግ ሰለባ ሆነዋል። የመኢሶን አባላት ቁጥራቸው እዚህ ግባ የሚባል ባይሆንም ቁልፍ ሰዎቻቸው ምሁራን ነበሩ። የተገደሉትም በጣት የሚቆጠሩ ናቸው። ከ15 ቀን በኋላ ተገናኘን። የተቃጠርነው እኔ ቤት ነበር። የተለመደውን ምሳና ቡና ተገባብዘን ወደ ስራችን ገባን። እሱ እንደለመደው አልጋ ላይ፣ እኔም ደረቅ ወንበሬ ላይ። የድምፅ መቅረጫዬን ከፍቼ ጥያቄን ጀመርኩ። እስቲ ስለይሃፓ የመሳሪያ ግብግብ ጉዳይ ንገረኝ። ለምንድን ነው ይሃፓ ጥይት መተኮስ ያስፈለገው? የደርግ ሰዎች ይሃፓ መግደል ስለጀመረ ነው እኛም መግደል ጀመርነው ይላሉ። ይሃፓ በተለያዩ የደርግ ሰዎችና ያጋር ድርጅቶቻቸው አባላት ላይ ግድያ ፈጽሟል። ከሽብር በኋላ በአዲስ አበባ ማዘጋጃ ቤት የሟቾቹ ስም ዝርዝር ተለጥፎ ነበር። በመላው ኢትዮጵያ 270 ናቸው። ኢያፓን ጠመንጃ ማንሳት ከወቅቱ ሁኔታ ጋር ካላየኸው መልስ አታገኝለትም። ኢያፓ የደርግ ቀንደኛ ደጋፊዎች ናቸው ስለተባለ ብቻ እርምጃ አይወስድም። ልውሰድ ቢልም የሚቻል አልነበረም። አንድ ሁለት ብለህ የምትቆጥራቸው በድርጅቱ ላይ ምንም ጉዳት ያላደረሱ ሰዎች እንደሞቱ ሰምቻለሁ። ያ ደግሞ ትልቅ ስህተት ነበር። በአጠቃላይ ግን የኢህአፓ ተኩስ ራስን ከመከላከል አንጻር ነው ሊወሰድ የሚገባው የሚል እምነት አለኝ። በዚያ ክፉ ዘመን ወጣቶች እየተሳደዱና እየተገደሉ መፈናፈኛ ሲያጡ፣ የሲቪክ ማህበር አባላት ሲታሰሩ ሲገደሉ፣ ኢህአፓ ደግሞ ለበቀልም ይሁን ግድያውን ለመቀነስ የተመረጡትን ገዳይና አስገዳዮች መግደሉ አሬ አይባልም። የገደለን መግደል ልክ ነበር ወደሚል ክርክር ውስጥ አልገባም። የትግል ስልቱ የተቀየረውና እየመረረ የሄደው መሄጃ ከማጣት ነው። መናገር ያስገድላል፣ መጻፍ ያስገድላል፣ ሰላማዊ ሰልፍ ማድረግ ያስገድላል፣ ሥራ ማስቆም ያስገድላል፣ ተቃዋሚ መሆን ያስገድላል። ያሰበ ያሳሰበ የሚል አዋጅ ስለነበር ማሰብም ያስገድላል። ያን ጊዜ ጥይትን በጥይት መመከት ያስፈልጋል በማለት የፓርቲው መሪዎች እንደ አንድ ተጨማሪ የትግል ስልት መረጡ። ከአብዮት ጥበቃዎች፣ ከደርግ አጋር ድርጅት አባላትና ከመርማሪዎች ጋር አንድ ሰፈር በሰላም ኖረናል። ወጣቶችን ከጀርባ ሆነው በማስገደልም ሆነ ራሳቸው በተግባር እስካልተሳተፉ ድረስ ኢህአፓ ዞር ብሎም አያያቸውም ነበር። እነሱም ሳይሸማቀቁ ኖረዋል። ለምሳሌ ኢህአፓ ሊገላቸው ሲሞክር ያመለጡ ወይም ቆስለው የዳኑ ሰዎች አሁንም አሉ። እነሱም ከደርግ በኋላ በቀይ ሽብር ተካፋይነት ተከሰው በርካታ ዓመት ታስረው ተፈተዋል። ይህ የሚያረጋግጥልህ ኢህአፓ የሚተኩስባቸው ሰዎች ምን አይነት እንደነበሩ ነው። የኢህአፓ ጥይት የረጅም ጊዜ ሳይሆን ጊዜያዊ ጥቅም አምጥቷል ብሎ የእናንተ አባል ሞግቶኛል። የመግደል አራራ የነበረባቸውን ሰዎች እንደ ልባቸው እያፏጩ ወዲያ ወዲህ እንዳይሉ ከማድረግ አንጻር ከሆነ ጊዜያዊ ጥቅም ነበር። የተወሰኑ ሰዎች ግድያውን በመፍራት አርፈው የተቀመጡ አሉ። ከዚያም በላይ የኢህአፓ ጥይት ለጊዜውም ቢሆን አባላት ከቦታ ቦታ እንዲንቀሳቀሱ ነጻነት ሰጥቷቸዋል። ለጥቂት ቤተሰቦች እንባም ምላሽ ሰጥቷል። ልጆቻቸውን ባያገኙም ኢህአፓ የልጄን ደም ተበቅሎልኛል የሚሉ ነበሩ፣ አሁንም አሉ። በአጠቃላይ ስናየው ግን ከዚህ ውጭ የኢህአፓ የከተማ የጠመንጃ ትግል የፈየደው ነገር አልነበረም ብዬ አምናለሁ። ኢህአፓም ያሰበው አልሆነለት። ማን ነው ቀድሞ የተኮሰው? ኢህአፓ መንግስቱ ኃይለ ማርያም ላይ ሙከራ ሲያደርግ ነው የተጀመረው? ተው እንጂ። በመንግስቱ ኃይለ ማርያም ላይ ሙከራ ከመደረጉ በፊት ደርግ ኢህአፓዎችን አይገድልም ነበር የምትለኝ? ቀልደኛ ነህ። ይሄ የማን ቀደመ ጥያቄ አሁንም ድረስ ይገርመኛል። ይቺ የኢትዮጵያ ሕዝብ አስታጥቁን አታስጨርሱን ብሎ ሰላማዊ ሰልፍ ሲወጣ ነው አብዮት ጥበቃዎችን ያስታጠቅ ነው የሚለው የነ መይሶን ተረት ተረት ነች። ይታይህ፣ የኢትዮጵያ ሕዝብ ልጆቼ እየገደሉኝ ስለሆነ አስታጥቁኝና ልፍጃቸው ብሎ ሰላማዊ ሰልፍ ሲወጣ፣ ኢህአፓ ቀድሞ መግደል ስለጀመረ ነው እኛም የገደል ነው የምትለው ደግሞ የደርግ ቅርሻት ናት። ኢህአፓ ጥይት መተኮስ የጀመረው በ1969 ዓመተ ምህረት በመስከረም ወር ነው። ደርግ ግን ፍጅት የጀመረው ከሁለት ዓመት በፊት ነበር። ከ1967 እስከ 1968 ዓመተ ምህረት መጨረሻ ድረስ የረሸናቸው የኢህአፓ አባላት ብቻ ቁጥር ስፍር የላቸውም። ደርግ ከ1967 ዓመተ ምህረት ጀምሮ ያለማቋረጥ መግደሉን የሚያሳይ መረጃ የለም ነው የምትለኝ ወይስ እንደ ጋዜጠኛ የምርመራ አይነት ጥያቄ እየጠየቀኝ ነው? አገር በሚያውቀው በ1968 ዓመተ ምህረት የሚያዝያ ወር ሰላማዊ ሰልፍ በመላው ኢትዮጵያ ያለቁት ሰራተኞችና ወጣቶች ምን ያህል እንደሆኑ ቁጥራቸውን የሚያውቅ እስካሁን የለም። ቁጥሩ ባይታወቅም ግልጽ ግድያ ነበር። በዚያን ቀን ግድያው በአዲስ አበባ ብቻ ሳይሆን የፋብሪካና የሰፋፊ እርሻ ባለባቸው ክፍለ ሀገሮችም ጭምር ነበር። በተጨማሪም በጎንደር፣ በሐረርና በሲዳሞ በርካታ ግድያና የጅምላ እስራት ተካሂዷል። በ1968 ዓመተ ምህረት የሥራ ማቆም አድማ በህቡ ተንቀሳቅሳቸዋል ተብለው የአቃቂ ላባደሮች ሌሎች ሰራተኞች በተገኙበት ነው የተረሸኑት። የዚያን ዕለት በመቶዎች የሚቆጠሩ የኢህአፓ ደጋፊዎችና አባላትም ታስረዋል። በዚሁ ወራት አካባቢ ኑራኤራ በተባለው አካባቢ በሰላማዊ መንገድ ስብሰባ ሲያካሂዱ የነበሩ ሰራተኞችን የደርግ ታጣቂዎች ድንገተኛ ከበባ አድርገው እዚያው ገለዋቸዋል። በ1967 እና 68 በዋነኛነት የኢህአፓ አባል ያደረጋቸውና ድጋፍ የነበረው በላባደሮች መካከል ነበር። ስለዚህ ሰራተኞች ተገደሉ ስለ ኢህአፓ አልነበሩም እንዳትለኝ። አመንክም አላመንክም የኢህአፓ መሪዎች፣ ደጋፊዎችና የሰራተኛ ማህበራትና የመምህራን መሪዎች ፍጹም ህቡ የገቡት ከዚያ የ1968ቱ ፍጅትና ማሳደድ በኋላ ነበር። በሲዳሞ ክፍለ ሀገር የገበሬዎችን አመጽ የመራው ኢህአፓ ነው በሚል 170 መምህራን፣ ዘማች ተማሪዎችንና ገበሬዎችን ደርግ የገደለው በ1968 ዓመተ ምህረት መጀመሪያ ወራት ነው። የጥቂቶቹ ሞት ምክንያት ወረቀት በትነዋል በሚል ነበር። በሰላማዊ ትግል ውስጥ የነበሩትን 120 የኢህአፓ አባላትና ደጋፊዎች ጊቤ በረሃ ወስዶ የፈጃቸው በወቅቱ ሻለቃ የነበረው ጌታቸው ሽበሺ በ1968 ግንቦት ወር ውስጥ ነበር። ክበበው ገብረ ጻድቅ በጅማ የኢህአፓ ጸሐፊ ከሞቾቹ መሃል ነበር። ይኸው ሻለቃ በወልቂጤ፣ ወሊሶ፣ ናዝሬትና መሰል ከተሞች ውስጥ የኢህአፓ አባላት ናቸው ያላቸውን በመቶ የሚቆጠሩ የሰራተኛ ማህበራት መሪዎችን፣ መምህራንንና ተማሪዎችን የገደለው በ1968 ዓመተ ምህረት ነበር። ኢህአፓ የመራቸው የ1968 ዓመተ ምህረት የከተማ ትግሎች በሙሉ ሰላማዊ ነበሩ። በዚህ ዓመት አብዛኛው ያለቁት ላባደሮች፣ ገበሬዎችና መምህራን ነበሩ። የመጨረሻውና ኢህአፓን ያስደነገጠውን የደርግ እርምጃ በ1968 ዓመተ ምህረት ክረምት በደርግና አጋር ድርጅቶቹ የታቀደው ኢህአፓን የማጥፋት ውሳኔና እቅድ ነበር። ኢህአፓ የሆለታ መሳሪያን የዘረፈው፣ የቁጭራ ባንክን የዘረፈው፣ መንግስቱ ኃይለማርያም ላይ የግድያ ሙከራ ያካሄደው፣ ተደጋጋሚ የሥራ ማቆም አድማ ሙከራ ያስደረገው ኢህአፓን የማጥፋት አዋጅ በታወጀ ማግስት ጀምሮ ነበር። በርግጥ ኢህአፓ በምንም መንገድ ጥይትን በጥይት መመለስ አልነበረበትም ካልከኝ አቋምህን አከብራለሁ። ሌላ የትግል ስልት መንደፍ ነበረበት ካልክም ሊያስኬድ ይችላል። እኔም ማልስማማው ኢህአፓ ቀድሞ ተኮሰ የሚለውን ነው። ኢህአፓ ቀድሞ ስለተኮሰ ነው ደርግ ግድያ የጀመረው የሚለው ለእኔ እንቶ ፈንቶ ነው። ውሸት ሲደጋገም እውነት ስለሚመስል አንተም ያንኑ ያመንክ ይመስለኛል። የትኛው ሰው ነው ደርግና አጋሮቹ በ1967 እና 68 ሰው አልገደሉም ብሎ ማስረጃ የሚያቀርብ? ኢህአፓ በአባላቱ ግድያ እልውስጥ የገባ በሚመስል ሁኔታ ነው የሰላማዊ ትግል የማይቻልበት ደረጃ ደርሰናል ብሎ ጥይትን በጥይት ለመመከት የተነሳው። በ1967 እና 68 አንድም መሳሪያ ሳይነሱ ያለቁ ዜጎችን ቤቱ ይቁጠራቸው። ገንዘብ ስላላቸው፣ መኪና ስላላቸው ወይም ቆንጆ ሚስት ስላላቸው ብቻ የተገደሉት መች ተቆጠሩ? ያንን ማስረጃ አሰባስበው የሚጽፈው ጠፍቶ ተረስቶ ቀረ። በኢህአፓ ልጆች ላይ የተፈጸመው ፍጅት እንደዚህ አይነቱን በግፍግፍ ያለቁትን የንጹሃን ዜጎች ጉዳይ እንኳ አድበስብሶታል። አንድ እውነተኛ ትልቅ ፊልም ወይም ትልቅ መጽሐፍ ይወጣው ነበር። ያመመው ሰው ካልሆነ በስተቀር ማንም ሰው ደርግ ካልተኮሱበት አይተኩስም አይልም። ሌላውን ትተህ እንኳ የራሱን አጋር ድርጅት አባላት የመይሶንንና የወዝሊ ቁልፍ ሰዎችን እና ኃይሌ ፊዳ ስርዓቱን ከማገዝ ውጭ ምን አደረጉት? አቡነ ቴዎፍሎስን፣ የፕሮቴስታንቱን ቄስ ጉዲናን፣ የሙስሊሞቹን ሼክ የፈጀው ስለተኮሱበት ይሆን? የራሱን የፕሮፓጋንዳ ኃላፊ ደራሲ በዓሉ ግርማን የገደለው ከብዕር በስተቀር የትኛውን መትረየስ ተኩሶበት ነው? በእውነትስ ያ መጽሐፍ ያን የመሰለ ደራሲ የሚያስገድለው ነው? አብዴ ጉበኛንስ የትኛውን ጓንዴ ታጥቆ አግኝቶት ነው ባልታወቁ ሰዎች ያስገደለው? ለማንኛውም በግሌ ማን ቀድሞ ተኮሰ ብዙ ትርጉም የለውም። ኢህአፓ ቀድሞ ተኮሰ እንበል። ደርግ ትውልድ መጨረስ ነበረበት? ሶስት እና አራት የአንድ እናት ልጆችን መግደል ነበረበት? ማለቂያ የሌላቸውን ነበረበት? መደርደር ይቻላል። የጠየቀኝ ጭፍጨፋውን ተመርኩዞ ታሪክ መተረክ ስላልሆነ ነበረበት የሚለውን እዚህ ላይ ልግታው። ከዚህም በላይ መናገርም አልፈልግም። በሁለታችንም መካከል ጸጥታ ነገሰ። ዝምታውን ለመስበር ከቤት ወጥተን እግራችንን አፍታተን ቡና ጠጣን። ማን ቀድሞ ተኮሰ የሚለው ጥያቄ ያበሳጨው መስሎኛል። ያም ሆኖ አንድ ጥያቄ ቀርታይ ነበር። ከተናደደ አይቀር ይጭስ ብዬ በሶማሌ ወረራ ተራው የኢህአፓ አባላት አቋም ምን እንደነበር፣ የህዝቡ ምላሽስ ምን እንደነበር ጠየቅኩት። ደርግ ፈልጎ ባያመጣውም የሶማሌ ወረራ የመሃል አገሩን የውጥረት አቅጣጫ ለማዞር ሳይጠቅመው አልቀረም። ለእኛ ለተቃዋሚዎቹ ግን ያመጣው ጥቅም አልነበረም። እኛም አባላት እንዲሁ የሶማሌን ወረራ በበጎ ጎኑ አላዩትም። በግሌ በወረራው የፈነደቀ አባል አላጋጠመኝም። ድርጅታችን ወረራውን በተመለከተ አቋሙን በፍጥነት አልገለጸም። አባላት በተደጋጋሚ የሶማሌን ወረራ በተመለከተ የድርጅቱን አቋም ለማወቅ ቀን ተቀን ይወተውቱ ነበር። ኢህአፓ ያለምንም ማመንታትና በወቅቱ የሶማሌን ወረራ በመቃወም ህዝቡ ድንበሩን ማስከበር እንዳለበት መግለጽ ነበረበት። በጣም ዘግይቶ ነው መግለጫውን ያወጣው። በሰዓቱ አቋሙን መግለጽ ፓርቲያችንን በምንም መልኩ የሚጎዳው ነገር አልነበረም ብዬ አሁንም አምናለሁ። አሁንም ድረስ ያለኝ እምነት አገር ከፓርቲ በላይ እንደሆነች ነው። እንደ ባህል ሆኖ ማርክሲስት ሌኒስት ፓርቲዎች በህዝብ ያልተመረጠ መንግስት የሰው አገር ቢወርም ሆነ በሌላ አገር ቢወረር የሁለት አምባገነን መንግስታት የህዝብን አቅጣጫ ለማስቀየር የሚያደርጉት ጦርነት ስለሆነ መደገፍ የለብንም የሚል ቀመር ነበራቸው። ኢህአፓም በዚያ እምነትና በነባራዊው የአገራችን ሁኔታ መካከል ጣብቂያ ውስጥ ገብቶ ስለነበር ነው አቋሙን በወቅቱ ሳያሳውቅ የዘገየው። ኢህአፓ በትክክለኛው ወቅት የሶማሌ መንግስት ወረራ ባለማውገዙ ደርጎቹና አጋሮቹ ስሙን ለማጥፋት ሳይመቻቸው አልቀረም። ኢህአፓ ከሶማሌ ጋር ሆኖ ወቅቶናል አይደል እንዴ ደርጎቹ የሚሉት? ያፓ በፌርፌር ነው በጎዴን ነው በጎዴን ወይስ በጅጅጋ ግንባር ከሶማሊ ጋር ተሰልፎ የኢትዮጵያን ሰራዊት ይወጋው? የሚገርም እኮ ነው። ያንን ቀልድ ተወውና የደርግ ባለስልጣናትና ደጋፊዎቻቸው በጻፉት አንዳንድ መጻሕፍት ያፓ አባላቱን በመከላከያ መዋቅር ውስጥ በማስገባት አሻጥር ይሰራ ነበር የሚል ነገር አንብቤያለሁ። በደርግ ሰራዊት ውስጥ ስለነበረው የያፓ መዋቅር እንኳን እኔ ሁሉም የበላዮቻችን የሚያውቁ አይመስለኝም። ቀይ ሽብርን ለማምለጥ ድምጻቸውን አጥፍተው ወታደርነት የተቀጠሩ ልጆች ነበሩ። ደርግ ደግሞ የመረጃ ነበረው። ስለዚህ ጦር ውስጥ እያነፈነፈ ማንነታቸውን ለመለየት ይሞክር ነበር። በአጋጣሚ የተያዙትን የኢህአፓ ሰርጎ ገቦች ብሎ እንደረሸናቸው ሰምቻለሁ። እነዚህ ልጆች ግን አሻጥር ለመስራት ብለው ነው የገቡት የሚል እምነት የለኝም። የአባነታቸው ሳይታወቅ ወታደርነት ተቀጥረው በሶማሌ ጦርነት ደማቸውን ያፈሰሱ ብዙ ልጆች አሉ። በእኛ ልጅን እንኳ 3-4 ልጆች አሁንም በሕይወት አሉ። እንደማንኛውም የኢትዮጵያ ወታደር የሶማሌን ወረራ መክተዋል። ከቀይ ሽብር አምልጠው ታጠቅ ጦር ሰፈር የገቡ በመቶዎች የሚቆጠሩ ልጆች ነበሩ። የተለያዩ የቀበሌና የከፍተኛ ሰዎች ካልወሰድናቸው ብለው ሲጠይቁ ሻምበል ሞገስ የሚባል መኮንን እኛው አስተምረን እንመልሳቸዋለን ብሎ ከሞት ታድጓቸዋል። ልጆቹም ወታደር ሆነው ቀርተዋል። አሁንም በርካቶቹ አሉ። ሻምበሉ ሳይፈልግ የተወሰዱበት ጥቂት ልጆች ናቸው። ያውም በደርግ ጽህፈት ቤትና በማዕከላዊ ስለተጠየቀ። ለማንኛውም በጦር ውስጥ ተመድቦ አሻጥር ይሰራ ነበር ስለተባለው የኢህአፓ መዋቅር አላውቅም። ወታደር የነበሩ ልጆችም አልነገሩኝም። ሶማሌ እንድታሸንፍ የተቻላችሁን አድርጉ የሚል መመሪያ ኢህአፓ አልሰጠንም። እንዲያ ቢባል በግሌ ኢህአፓን ትቼ የምወጣው ያን ጊዜ ነበር። ከውጭ ወራሪ ጎን መሳሪያ ይዞ አገርን የመውጋት ሰብዕና በግለሰብ ደረጃ ሊኖር ይችላል፣ እንደ ትውልድ ግን አልነበረም። ለማንኛውም ታሪክ ጸሐፊዎች አስፈላጊ ነው ብለው ካመኑበት ያጥኑት። በእኛም ሆነ በደርግና አጋሮቹ ሲነገር አያምርም። ከዚህ ላይ ልጠይቀው የምችለው ነገር ያለ አልመሰለኝም። ትንሣኤ የሚያውቀውንና የራሱን ስሜት ነግሮኛል። በል ሰዲ ሰዲ እንበል ስለው ዛሬስ አፉር አፉር ነው አብሽቀኸኛል ብሎ ተያይዘን ወጣን። ምዕራፍ 7 የኛዎቹ። ከሳምንት በኋላ ስንገናኝ ኢህአፓ በቀጥታም ይሁን በተዘዋዋሪ ከህብረተሰቡ ድጋፍ ያገኝ እንደነበር ቀደም ብሎ ጠቆም አድርጎኝ ስለነበር በዚያ ዙሪያ እንዲያጫውተኝ ጠየቅኩት። የውስጥ አርበኞቻችንና ቀኝ ክንዶቻችን ስለሚላቸው የህብረተሰብ ክፍሎች ይተርክልኝ ገባ። የውስጥ አርበኞች ከወጣት ማህበር ሌላ የተወሰኑ የህብረተሰብ አካላት የኢህአፓ ቀኝ ክንዶች ነበሩ። በተለይ እናቶችና ታዳጊ ህፃናት ዋናዎቹ ነበሩ። ከዚህም በላይ በመንግስት መዋቅሮች ውስጥ አሰርገን ያስገባናቸው ሰዎች የጀርባ አጥንቶቻችን ነበሩ። ሁሉም ቀበሌዎች ውስጥ የእኛን ሰዎች ማስገባት አለብን ተብሎ ከበላይ በተነገረን መሰረት ተልእኮውን ለመፈጸም በዘመቻ መልክ ነበር የገባንበት። በዚያ መሰረት በእያንዳንዱ የቀበሌ ጽህፈት ቤት ውስጥ አንድ ወይም ከዚያ በላይ የእኛ ሰዎች ሰርገው ገብተዋል። በዚያን ወቅት እኛ የማናውቀው ምንም አይነት የቀበሌ ምስጢር አልነበረም። የውስጥ አርበኞቻችን ከፍተኛ ግልጋሎት ለድርጅታችን አበርክተዋል። ቀበሌ 18 አባሎቻችን ሰርገው እንዲገቡ ካደረግንባቸው አንዱ ነበር። የሌሎቹን ተተን የዚህኑ ቀበሌ ጉዳይ በመሳሌነት ልንገርህ። የኛ አካባቢ መዋቅር ለተለያዩ ጉዳዮች የሚጠቀምባቸውን የቀበሌ ደብዳቤዎችና መታወቂያዎች የሚያገኘው ከዚሁ ቀበሌ ይመስለኛል። ለዋናው ፓርቲ ለተመሳሳይ ሥራ ያገለግል የነበረው ከቀበሌ 07 ውስጥ ሳይሆን አይቀርም። በቀበሌ 18 ጽፈት ቤት ውስጥ ሰርገው ከገቡ ሁለት አባላት ጋር የምገናኘው በዋነኛነት እኔ ነበርኩ። የውስጥ አርበኞቻችን አንድ አብዮት ጥበቃና የቀበሌው ምክትል ሊቀመንበር ነበሩ። ከመንግስት ለቀበሌው የሚተላለፍ የሚስጥር ደብዳቤዎች ሲኖሩ ዋናውን ሐሳብ በቃል ይነግሩኛል ወይም መረጃውን በእጃቸው ገልብጠው ይሰጡኛል። ድርጅታችን የሚፈልጋቸውን የቀበሌ ማህተም የተደረገባቸውን ደብዳቤዎችና ሌሎች ሰነዶችንም ሲሰጡኝ ወደ በላይ አስተላልፋለሁ። የሰርጎ ገቦቹ ተልእኮ አደገኛ ነበር ማለት ነው? በጣም እንጂ። በዚያ አባሎቻችን የሚያጋልጥ ተግባር በቀላሉ የሚፈጸም የሚመስላቸው የበላይ አካላት ያለማቋረጥ የመታወቂያ ደብተር ጥያቄ ያቀርቡልን ነበር። ለነገሩ እነሱም ወደው አይደለም። የሚሰደደው ሰው ሲበዛ አማራጭ አልነበራቸውም። ምክትል ሊቀመንበሩ ካንዴም ሁለቴ ላለመስራት አንገራግሮብኝ ያውቃል። እርዳታ ያለመስጠት ፍላጎት ሳይሆን አሁንም አምጡ የሚባለው የመታወቂያ ጉዳይና አስቸኳይ ነው የሚባለው ጥፊያ ነበር። ምክትል ሊቀመንበሩ መስፍን ቀበሌ የሚሰራው በተወሰኑ የሳምንት ቀናት ብቻ ነበር። ስለዚህ ማህተም ሁልጊዜም በእጁ አይገባም። ከላይ ቶሎ ላኩልን ይባላል። መስፍን በተባለው ፍጥነት መታወቂያውን ወይም ደብዳቤውን ማድረስ ያቅተዋል። በመንግስት የሚፈልጉት ልጆች ደግሞ ደብዳቤውን ወይም መታወቂያውን በጉጉት ይጠብቃሉ። ይህ ሁሉ ከሌሎች ስራዎቼ ጋር ተደራርቦ ለኔም የውጥረት መንስኤ ነበር። ችግሩን ያቃድዳል በሚል አንድ ጊዜ የራስጌና የግርጌ ማህተም የተመታባቸው በርካታ ባዶ ወረቀቶች እኔ ጋር ተቀምጦ ነበር። የተወሰኑትን ወደ በላይ አካል አስተላልፊያቸው ነበር። ሆኖም ብዙ ሳይቆይ የቀበሌ ማህተም ስለተቀየረ እኔ ጋር ያስቀረኋቸውን ልንጠቀምባቸው አልቻለም። አንተ የደብዳቤዎቹን ይዘት ወይም መታወቂያ ስለሚሰራላቸው ልጆች አታውቅም ነበር? መታወቂያም ሆነ ደብዳቤ በቀበሌ በኩል የሚሰራላቸውን ሰዎች በቀጥታና በአካል አላገኛቸውም። ለምን እንደሚፈልጉትም የማውቅበት መንገድ የለም፣ አሰራራችንም አይፈቅድም። ዝርዝሩን እኔ ማየት ስለሌለብኝ የምንቀባበለው በታሸገ ፖስታ ውስጥ ነው። ያም ሆኖ በደርግ ይፈለጉ ለነበሩ አባላት መታወቂያ የበላይ አካላት ወደ ክፍለ ሀገራት ሲሄዱ የመሸኛ ደብዳቤ በታይፕ ተመቶ ሲላክ ማህተም ማድረግ ሊሆን እንደሚችል እገምት ነበር። ይሄ መስፍን ያልከው ልጅ ምን አይነት ልጅ ነበር? መስፍኔማ ጀግና ነበር። የብዙዎችን ሕይወት የታደገ ራሱን ሊያጋልጥ በሚችልበት ሁኔታ ለሚሳደዱ ልጆችና ለበላይ አካላት የሚፈልገውን መታወቂያና ደብዳቤ ማህተም በማድረግ ችግራቸውን አቃሏል። በተቃራኒው ግን መስፍን በኢህአፓ ያልተዘመረለት ልጅ ነው። እስር ቤት ሆነንና ከተፈታንም በኋላ አባላት መስፍንን እንደ ፈሪ ቆጥሮት ነበር። ያን ስሰማ ደርግ የነበረበት ዘመን ስለሆነ ከመስፍን ጋር ሰርቻለሁ ፈሪ አይደለም ብዬ ልመሰክርለት ባለመቻሌ ውስጤ ነበር የሚቃጠለው። የመስፍን ደፋር አልነበረም ሐሜት መነሻ የሱን የውስጥ አርበኝነት ተሳትፎ ካለማወቅ ነበር። ልጁ ከውስጥ አርበኝነቱ በተጨማሪ የህዋስ መሰረታዊ ድርጅት አባል ነበር። እዚያ የሚያውቁት ልጆች ናቸው። በቀስቀሳ በወረቀት ብተናና በስብሰባ ላይ ለመገኘት አይፈልግም ይሉ የነበረው እሱ ግን በነበረበት ድርብ ኃላፊነት ጥንቃቄ ማድረግ ነበረበት። እንዲያውም ከነሱ ጋር መገናኘትም አልነበረበትም። የሚፈልጉትን የማያደርግላቸውም ለዚህ ነበር። ባንድ ወቅት ሁሉም የውስጥ አርበኞቻችን አስፈላጊ ነው ብለው እስካመኑ ድረስ ከሌሎች ኮሚቴዎች እንዲወጡ ተነግሯቸው ነበር። ሙሉ በሙሉ ግን ተግባራዊ አልተደረገም። እንዴት ሳይገደል ቀረ? መስፍኔ በጣም ጎበዝ ልጅ ነበር። ሚስጥሩ ሳይገልጽ ታስሮ ተፈቷል። በተራ የሴል ይሁን የቤዚክ አባልነት ሂሳብ ተለቋል። መስፍን በታሰረበት ወቅት ለኢሃፓ ያደረገውን እገዛ ለመርማሪዎች አልተናገረም። እንዲያ ቢያደርግ ኖሮ ከሞት አይተርፍም ነበር። እስከማቀው ድረስ የኔንም ስም በምርመራ ወቅት አልጠቀሰም። ቢናገር ኖሮ የታሰርኩት ማዕከላዊ ምርመራ ቢሆንም አስመጥተው ይጠይቁኝ ነበር። ከተፈታን በኋላ በህመም ምክንያት ያለ እድሜው ከዚህ ዓለም በሞት ተለየ። ነፍስን በገነት የኛ ጀግና። ሌላ አንድ ጨምርልኝ በእናትህ። ቀኝ ክንዶቻችን። ሌሎች በመንግስት የማይጠረጠሩ የህብረተሰብ ክፍሎችም የኛ ቀኝ ክንዶች ነበሩ። ለምሳሌ እናቶች ወደር የሌለው አስተዋጽኦ ለድርጅታችን አበርክተዋል። እኔ የማውቀውና በቀጥታም ግንኙነት የነበረኝ ከትየ ተዋቡ ጋር ስለነበር ያስታወስኩትን ያህል ትንሽ ልንገርህ። የሌሎቹን ማንነትና ዝርዝሩን ስለማላውቅ ባውቅም ቅንጭብጫቢ እንዳይሆን ልተወው። ትዝ ይልህ እንደሆነ የቃለ መጠይቅህ የመጀመሪያ ቀን የነገርኩህ ሴት ናቸው። የወጣት ማህበር ሊቀመንበሩ ትንሣኤ ከየት ተመረቀ ሲላቸው ከጎጃም በቅኔ በዱጋ ያሉት። አዎ አዎ፣ ፎቶግራፋቸውንም አሳይተኸኛል። ብዙ ሰው እትዬ ተዋቡ ነው የሚላቸው። ቀጭንና ረዘም ያሉ የልጆች እናት ናቸው። የተዋወቅ ነው የቀበሌያችን የወጣት ማህበር አቋቁመን ማታ ማታ በነጻ ትምህርት ማስተማር በጀመርንበት ወቅት ነው። እትዬ በተፈጥሯቸው ከፍተኛ ንቃት ያላቸውና የሚያምኑበትን ለመናገር ወደ ኋላ የማይሉ ነበሩ። የ1966 አብዮትና ክስተት ከሳቸው ሰብዕና ጋር የሚስማማ ይመስላል። በመንግስት መስሪያ ቤት ውስጥ የጽዳት ሰራተኛ ነበሩ። የ1968 መንግስት ለተወሰነ ጊዜ ፈቅዶት የነበረው የሰራተኞች የውይይት ክበብ ንቃታቸውንና ድፍረታቸውን በይበልጥ ያሳደገላቸው ይመስለኛል። ከትዬ ተዋቡ ጋር ለመግባባትና ለመቀራረብ ብዙ ጊዜ አልፈጀብኝም። የሁለታችንም ቤት ብዙም አይራረቅም። ወደ ዋናው የቦሌ መንገድ ለመሄድ ከቤቴ ስወጣ አንዱ አማራጭ መንገዴ በሳቸው በር ላይ ስለሆነ ባንፈላለግም ሁል ጊዜ እንገናኛለን። በጥቂት ጊዜ ውስጥ በጣም ተቀራርበን ወዳጆች ሆንን። ቀስ በቀስ ጨዋታችን ወደ ፖለቲካ ተሸጋገረ። የድርጅታችንን ጋዜጦች አነብላቸዋለሁ። ጥያቄ ጠይቁኛል፣ እመልሳለሁ። በተለይ በሴቶች ጉዳይ ላይ የሚያጠነጥን ርዕስ ያለው የእኛን ጋዜጣ እና ተመሳሳይ ጽሑፎችን በመጀመሪያ የማነብላቸውና የምሰጠው ለሳቸው ነው። ወረቀቶቹ በመንግስት ሕገወጥ ስለሚባሉ በጥንቃቄ እንዲይዙና የሚያምኑበት ሰው ውጭ ለማንም እንዳያስተላልፉ በጥብቅ ስለነገርኳቸው የህቡ ስራን ገና በጠዋቱ ነው ያስለመድኳቸው። ጭራሽ ከገመትኩት በላይ የማነብላቸውን ወረቀት የሚቃጠልና የሚቀመጥ በሚል ለሁለት ይከፍሏቸው ነበር። በሳቸው ስሌት የንድፈ ሐሳብ ትንታኔ ያላቸው ወረቀቶች ሌሎች እንዲያነቧቸው መተላለፍ ስላለባቸው ይቀመጣሉ። ቀሪዎቹ ደግሞ የደርግን እስራትና ግድያዎችን የሚያጋልጡት እንደ ዜና የሚቆጠሩ ስለሆነ ተነበው መቃጠል አለባቸው። ሁለት ወር ባልሞላ ጊዜ ውስጥ እትዬ ተዋቡ የምሰጣቸውን የወረቀትና የጋዜጣ ብዛት እንዲጨምርላቸው መጠየቅ ጀመሩ። መስሪያ ቤት ጓደኞች አሉኝ ማንበብ ይፈልጋሉ ሲሉኝ እየጨመርኩ ሰጣቸዋለሁ። ቆየት ብሎ ያንድ ቀበሌ የህዋስ አባላት ከሚፈልጉት ብዛት ጋር የሚቀራረብ የኛን ጋዜጣ መውሰድ ጀምረው ነበር። የድርጅቱ አባል ነበሩ ማለት ነው? እኔ አባል አላደረኳቸው። አባል ስለመሆናቸው መረጋገጫ የለኝም። መስሪያ ቤታቸው የኛ ሰዎች ቀርበዋቸው ይሆናል። እዚያም አባል ይሁኑ አይሁኑ አላውቅም። እኔ ፈለኳቸው በእድሜም ከፍ ያሉ ስለሆኑ ሴትም ስለሆኑ በያፓነትም ስለማይጠረጠሩ በክፉ ቀንም ድርጅታችንን ያግዛሉ ከሚል ነበር። እንዲያውም ከሌሎች የኛ አባላት ጋር ግንኙነት እንዲኖራቸው በውስጤ በጭራሽ አልፈልግም ነበር። ምክንያቱም ግንኙነታቸው በሰፋ ቁጥር ሊጋለጡ ይችላሉ የሚል ፍርሃት ነበረኝ። ከኔ ጋር የነበራቸው ግንኙነት ልክ እንደ ኢህአፓ ደጋፊ ነበር። ወራዊ መዋጮም ከሚያዋጡ ደጋፊዎቻችን አንዱ ነበሩ። ከሌሎች ዴሞክራት አጋሮቻችን ከምንሰበስበው ብር ጋር ጨምሬ ወደ በላይ አካል አስተላልፍ ነበር። እትዬ ከማንኛውም አባል ባልተናነሰ ፍጹም ንቁ ተሳታፊ ነበሩ። በሰፈራችን ውስጥ የተወሰኑ እናቶችን የኢህአፓ ደጋፊና ተሳታፊ እንዳደረጉ ነግረውኛል። እኔም ማውቀው ግን አንደኛዋን ብቻ ነበር። የሰፈሬ ልጅ እናት ነበሩ። እትዬ ተዋቡ ለእኔና ለኢህአፓ የዋሉት ውለታ እስከ መቼም አረሳውም። እቤቴ ለማስቀመጥ የማልችላቸውን ብዛት ያላቸው ጋዜጦች፣ ገንዘብና የመፈክር ጨርቆች በተለያየ ጊዜ አስቀምጠውልኛል። ከዚህም በላይ መጠለያ ለሚፈልጉ አባላት በተደጋጋሚ ቤታቸው መጠለያ በመስጠት አገልግለውናል። የሚገርም ነው። እስቲ እሳቸው ስለሰሩት ስራ አንድ ሁለት ምሳሌ ንገረኝ። በተለያየ ጊዜ የድርጅቱን ብር እንዳስቀምጥ እየተጠየቁ እቤቴ አስቀምጥ ነበር። አንድ ጊዜ መኖሪያ ቤታችን ቀለም ይቀባ ስለነበር ቤተሰብ እቃ ወዲህ ወዲያ ሲያደርጉ ብሩን ያገኙብኛል በሚል ፍራቻ ለትዬ ተዋቡ አደራ ሰጠዋቸው። የበላይ አካላት ቆጥረው ስለማይሰጡኝ ቆጥሬም ስለማላስረክብ ምን ያህል ብር መሆኑን አላስታውስም። 20,000 ብር እንደማያንስ ገምታለሁ። ታዲያ አንድ ቀን ብሩን የበላይ አካል በአስቸኳይ ስለፈለገው ወዲያውኑ እንዳመጣ ተነገረኝ። ገንዘቡን በተባለው ሰዓት ውስጥ ማድረስ እንደማልችል ለልጁ ነገርኩት። ምክንያቱ ደግሞ እትዬ ከስራ እስኪመለሱ መጠበቅ ስለነበረብኝ ነው። ታዲያ ወደ ማታ ነው ላደርስልህ የምችለው አልኩት። የማምነው ሰው ቤት ማስቀመጥ ጥፋት ስላልመሰለኝ ነበር እውነቱን የነገርኩት። ይህን ጊዜ አበደ። ብሩ ስላለበት ቤት፣ ስለ ሴትየዋና ስለ ግንኙነታችንም ነግሬው ወረቀቶችም አስቀምጣለሁ ስለውማ ቀንድ አበቀለ። ያንተ ቢጤ አካባጅ ነው። በል በእናትህ አትቀልድ፣ መጨረሻውን ንገረኝ። እኔ ብቻ አደራ የተሰጠኝን ገንዘብ ለደጋፊዎቻችን ይቅርና ለአባልም ቢሆን አደራ መስጠት ትልቅ ስህተት ነው በማለት እንደ ሕፃን ልጅ ተቆጣኝ። ሴትየዋን ሙሉ በሙሉ እንደማምናቸውና አስተማማኝ ስፍራ እንደሚያስቀምጡት ብነግረውም ሊቀበለኝ አልቻለም። ብሩንም እስከ ማታ መጠበቅ እንደማይችልና በምሳ ሰዓት አካባቢ እንዳመጣለት በማስጠንቀቂያ ይሁን በማሳሰቢያ መልክ ነግሮኝ ደህና ዋል ሳይለኝ ጥሎኝ ሄደ። እንደዛ ያጣደፈኝ በጣም ስለተናደደ ሊቀጣኝ ፈልጎ ነው የመሰለኝ። የኢህአፓ አለቃ ይቆጣል እንዴ? ወሬኛ መፈተትህ ነው? የኢህአፓ ቤት አለቃ የለም፣ መስሪያ ቤት መሰለህ እንዴ? ከልጁ እንደተለየው አንድ ሀሳብ መጣልኝ። አንበሳውን ታናሽ ወንድሜን ቴዲን እትዬ ተዋቡ መስሪያ ቤት ላኩት። በጣም እንደምፈልጋቸውና ጊዜ ሳያጠፉ ባስቸኳይ እንዲመጡ እንዲነግራቸው ነበር። አንድ ሰዓት ባልሞላ ጊዜ ውስጥ እትዬ ፈቃድ እንኳን ሳይጠይቁ ከቻሉ። ሳገኛቸው በጣም ደንግጠዋል። እሳቸው የገመቱት ብሩ እሳቸው ጋር መሆኑን መንግስት ለደረሰበት ባስቸኳይ እንዲያሸሹ መስሏቸዋል። ብሩን ለመውሰድ ብቻ መሆኑን ስነግራቸው እብድ ሆኑ። ምን ጦርነት መጣ? ይሄን ያህል ምን ያስቸኩላል? ማታ እስክመጣ ብትጠብቁ ምን ትሆናላችሁ? የልጅ ስራ አትስሩ። እሳቸውም እንደ ህፃን ልጅ ተቆጡኝ። ምንም መልስ አልነበረኝም። በሁለት አካባቢዎች መሃል እንደ ጣሳ ተጨራመጥኩ። ከስድብ የማይተናነስ ቁጣዬን እንደ ክሊን ውጪ ብሩን ተቀብዬ ወደ ልጁ ከነፍኩ። ከአንድ ሳምንት በኋላ የኔን ስህተት በመንተራስ ሌላ ቁጣ ከበላይ አካል መጣ። አባል ያልሆነ ሰው ቤት የድርጅቱን ዕቃ እንዳታስቀምጡ የሚል ማሳሰቢያ ለሁሉም አባላት መልእክት መጣ። ይሄ ማስጠንቀቂያ አሁን ትዝ የሚላቸው የኛ ልጆች ካሉ በእኔ የተነሳ መሆኑን እንዲያውቁልኝ እፈልጋለሁ። አንተ እኮ ገና ከመነሻው አንድ ጆንያ ሙሉ የኢህአፓ ጋዜጣ ዱከም ሄደህ አደራ የሰጠ ሰው ነህ። ያውም አገር እንዲያዩ ቤት ውስጥ በገመድ አስረህ ያንጠለጠልክ። ለአንተ ማስጠንቀቂያ መሰጠት የነበረበት ያኔ ነበር። የአባላት የግል ፋይል የሚያዝ ቢሆን ኖሮ ሁለተኛ ጊዜ ስለሆነ ትባረር ነበር ስለው እንባው እስኪወርድ ነው የሳቀው። አሁን ተሳካልህ፣ አገኘኸኝ። ጭራሽ ከዚያ ጋር አያይዤው አላውቅም ነበር። እናልህ ከላይ የተላከው መልእክት አልበቃ ብሎ ጸሐፊዬ በተራው ለብቻዬ ያነጋገረኝ። አባል ያልሆነ ሰው ቤት ብር እንዲቀመጥ አድርገሃል። አባል ቢሆንም እንኳ እቃው እንዲቀመጥ የተፈለገው አንተ ጋ ነው። ማስቀመጥ እችላለሁ ብለህ ነው አደራ የተሰጠህ። ይህ ድርጊትህ ትልቅ ስህተት ስለሆነ ከአሁን በኋላ እንደዛ እንዳታደርግ አይነት ጠንካራ ወቀሳ እንደተላከ ነገረኝ። ላስረዳው ሞከርኩ። ምንድን ነው የምታስረዳው? ምክንያቱን ነዋ። እንደ ሌሎቹ መሰለህ እርጋታ የተላበሰ ጥሩ አድማጭ ስለነበር ድርጊቱን እንደ ትልቅ ስህተት አልቆጠረውም። እናም ተጽናናው። በዚህም ተበራትቼ የድርጅቱን ወቀሳ ከልቤ ሳልቀበለው ቀረው። ድርጊቴንም ቀጠልኩበት። አትለኝም? አንተ ያመሃል እንዴ? ምን ያመኛል? ልክ ነበርኩ። ዋናው ምክንያቱ ከኔ በላይ እትየተዋሁን የሚያውቅ ሰው የለም የሚል ነበር። እሳቸው ከኔ በስተቀር ማንም አያውቃቸውም። በደርግ ላይ ከነበራቸው ከፍተኛ ጥላቻ ባለፈ ለኢህአፓ የነበራቸው ክብርና ፍቅር ወደር አልነበረውም። ከጸጥታም አኳያ ቢሆን የእሳቸው ቤት ከኔ ቤት በጣም በተሻለ አስተማማኝ ነበር። በመጀመሪያ እድሜያቸው፣ ቀጥሎ ሴትነታቸው አያስጠረጥራቸውም። ከዚያም በላይ ቤታቸው የደህንነት ሰዎችን ትኩረት አይስብም። በዚህ የተነሳ ራሴ ሙሉ ኃላፊነቴን ወስጄ የድርጅቱን ወቀሳ ችላ ብዬ ማስቀመጥ ካለብኝ አስቀምጥ ነበር። እስክታሰር ድረስም ቀጥዬበታለሁ። በአጋጣሚ እኔ ስታሰር እትዬ ተዋቡ ጋር ምንም ነገር አልነበረም። ምናልባት የሆኑ ወረቀቶች ይኖሩ ይሆናል፣ ረስቼዋለሁ። እትዬ ያለምንም ሳንካ ታማኝነታቸው እስከ መጨረሻው ተወጥተዋል። ሁሉም ነገር አልቆ ታስሬ ከተፈታው በኋላም ወዳጅነታችን ቀጥሎ ነበር። እንደ ሥጋ ዘመዴ ነበር የማያቸው። ብዙ ዓመት ቆይተው በሕመም ምክንያት አረፉ። ሞታቸውን ቆየት ብዬ ስለሰማሁ ቀብር ባልደርስም የቤታቸው ሄጄ ከልቤ አለቀስኩ። ነፍሶን በገነት ያርግልን እትዬ። በሎሬት ጸጋዬ ገብረ መድህን
ባካችሁ ዘመዶቼ ስሞት
ሞትም አብሮኝ ይሞት
በሳቅ በደስታ ግደሉት
በሐሴት በደልታ ውገሩት
ከአጥንቴ በታች ቅበሩት
ባካችሁ ዘመዶቼ ለሞት የልብልብ አትስጡት
ናቁት አጥላሉት አውግዙት
በሙሾ ግንን አትበሉት
በሞቴ እንዳታስደስቱት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ ካትቼ
በሰርጌ ብቀበር ሞቼ
ፍጽድቅ ነበር ባትረሱ
በንባው ሌን ባታፈርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታትፍቱኝ
በሙሾ ዋይታ አታጅሉኝ እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጨነሽ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁሌን ተቀበሉ ደስታዬን ተካፈሉ
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርዜ እስክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልት ይውረድ
ዛፍ ቅጠሉም አብሮ እስኪረድ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራኮት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ ምኞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ተክላላ ፕሮግራማችን በዚህ ይተካደላል። ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ ምንድነው ማልቀሱ